የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 11 2016 ዓመተ ምህረት ዝግጅታችን ጀመረ። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት እንዲረግብ ዓለም አቀፉ ማህበረሰብ ጠየቀ።
As we have repeatedly said, the United States recognizes the Federal Republic.
ደጋግመን እንደተናገርነው ዩናይትድ ስቴትስ ለሶማሊያ ፌደራላዊ ሪፐብሊክ ሉዓላዊነት ሶማሊላንድንም ለሚጨምረው አንዲት ሀገርነቷና የግዛት አንድነቷ እውቅና ሰጥታለች። የሶማሊላንድ ጉዳይ የሶማሊላንድን ህዝብ ጨምሮ በሶማሊያውያን የሚወሰን ጉዳይ መሆኑን እናምናለን።
የሰማችኋቸው በዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ የሆኑትን ማይክ ሃመር ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በማዕከላዊ ኢትዮጵያ 29 ሰዎች በሐሰተኛ መረጃ ስርጭት ተጠርጥረው በቁጥጥር ስር ዋሉ። በትግራይ ክልል እየተጠቀመበት ያለው አዲስ ደንብ እንዲሻር ጥያቄ ቀረበ የሚሉትና ሌሎች ዘገባዎችን በምሽቱ ስርጭታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ በስርጭቱ አብራን ትቆያለች። እንግዱ ወልዴ ለዜናው እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንም ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ ጋብዛለሁ። አሁን ለዓለም አቀፍ ዋና ዋና ዜናዎች ወደ እንግዱ።
በድጋሚ እንደምናመሻችሁ። የአፍሪካ ልማት ባንክ በኢትዮጵያ መደበኛ ስራውን እንደሚቀጥል አስታወቀ። በሱዳን በመካሄድ ላይ ያለው ጦርነትና በኢትዮጵያና በሶማሊያ መካከል የሚታየው ውጥረት በአፍሪካ ቀንድ መረጋጋት ላይ አደጋ ደቅኗል መባሉ፣ እንዲሁም ትናንት ጉዳት የደረሰበት የሊቨርፑል አጥቂ ግብጻዊ መሐመድ ሳላህ አገሩ ከኬፕ ቨርድ ጋር ሰኞ ላለባት ግጥሚያ መጫወት ይችል እንደው ለመወሰን ዛሬ የሕክምና ምርመራ እንደሚደረግለት ሐኪሙ አስታወቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአፍሪካ ልማት ባንክ የጸጥታ ኃይሎች በባንኩ ሰራተኞች ላይ ጥቃት ፈጽመዋል በሚል ከአንድ ወር በፊት ከኢትዮጵያ ያስወጣቸውን ሰራተኞች እንደሚመልስ አስታውቋል። ከኢትዮጵያ ባለስልጣናት የደህንነት ዋስትና በመሰጠቱ ባንኩ በአገሪቱ መደበኛ ስራውን እንደሚቀጥል ባንኩ ያወጣውን መግለጫ ጠቅሶ ሮይተርስ ዜና ወኪል ዘግቧል። የባንኩ ፕሬዝዳንት አኪኑሚ አዴሲና ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ባለፈው የፈረንጆች ወር መጨረሻ ላይ መነጋገራቸውንና ጠቅላይ ሚኒስትሩም ለባንኩን ይቅርታ መጠየቃቸውን መግለጫው አመልክቷል። ከዚህ በተጨማሪም ወደ ባንኩ መተላለፍ የነበረበትና ጠፍቷል የተባለውን ገንዘብ በተመለከተ ምርመራ ለማድረግ የኢትዮጵያ መንግስት ለመተባበር እንደተስማማ መግለጫው ጨምሮ አመልክቷል። ባንኩ በጉዳዩ ላይ አስተያየት ሲሰጥ የመጀመሪያው ሲሆን፣ የኢትዮጵያ መንግስት ግን ተፈጥሯል ስለተባሉት ችግሮች እስካሁን ያለው ነገር የለም። በባንኩ ፕሬዝዳንትና በጠቅላይ ሚኒስትር አብይ መካከል የነበረውን ውጤታማ ውይይት በመደረጉ ጠቅላይ ሚኒስትሩ ይቅርታ በመጠየቃቸው ባንኩ በኢትዮጵያ የተለመደ ስራውን ለመቀጠል ወስኗል ብሏል የባንኩ መግለጫ። ኢትዮጵያ በምግብ ራሷን ለመቻል በመታደርገው ጥረት ባንኩ አስፈላጊ አጋር ነው ሲሉ ጠቅላይ ሚኒስትር አብይ ዛሬ በኤክስ ማህበራዊ መድረክ ላይ መልእክታቸውን አስፍረዋል። በሱዳን በመካሄድ ላይ ያለው ጦርነትና በኢትዮጵያና ሶማሊያ መካከል የሚታየው ውጥረት በአፍሪካ ቀንድ መረጋጋት ላይ አደጋ ደቅኗል ሲሉ ዓለም አቀፍ ድርጅቶችና ህብረቶች አስታውቀዋል። የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በሱዳን የሚገኙ ተዋጊ ቡድኖች በአስቸኳይ የተኩስ አቁም እንዲያደርጉ፣ እንዲሁም ኢትዮጵያና ራስ ገዟ ሶማሊላንድ የባህር በርን በተመለከተ በተፈራረሙት መግባቢያ ሰነድ ምክንያት በሶማሊያና በኢትዮጵያ መካከል የተፈጠረው ውጥረት እንዲረግብ በጋራ ጠይቀዋል። የጋራ ጥሪው እንዳመለከተው ሁለቱ ጉዳዮች በአፍሪካ ቀንድ መረጋጋት ላይ አደጋ ደቅነዋል። በአካባቢው የሚገኙት የአሜሪካ የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሃመር የሱዳን ተፋላሚ ኃይሎች ውጊያቸውን ባስቸኳይ አቁመው ለዓለም አቀፍ የሰብአዊ ሕጎችና የሰብአዊ መብቶች ተገዢ እንዲሆኑ ጠይቀዋል። አድማጮቻችንና ተመልካቾቻችን በዚህ ጉዳይ ላይ ሰፋ ያለ ዘገባ በአብይ ርዕሳችን ይኖረናል። በእስራኤልና በሐማስ መካከል የሚካሄደው ጦርነት በመካከለኛው ምስራቅን ወደሚያጠለቅ ጦርነት እንዳይሸጋገር በሚሰጋበት በዚህ ወቅት የአሜሪካ ኃይሎች በኢራን በሚደገፉ ሁቲ አማጽያን ይዞታ ላይ ትናንት ሐሙስ ተጨማሪ ድብደባ ማድረጋቸው ተነግሯል። የአሜሪካው ፕሬዝዳንት ጆ ባይደን አገራቸው ድብደባውን እንደምትቀጥል ቢያስታውቁም ሁቲዎች በቀይ ባህር ላይ በሚመላለሱ መርከቦች ላይ የሚያደርሱትን ጥቃት ግን አላቆሙም። በአሜሪካው የመከላከያ ሚኒስቴር መስሪያ ቤት ፔንታጎን የምክትል ቃል አቀባይ የሆኑት ሳብሪና ሲንግ ለዜና ሰዎች እንደተናገሩት የሁቲ አማጽያኑ ሁለት ጸረ መርከብ ባሊስቲክ ሚሳኤሎችን የአሜሪካ ንብረት ወደ ሆነው የነዳጅ ጫኝ መርከብ ላይ ለማስወንጨፍ በዝግጅት ላይ ሳሉ የአሜሪካ F-18 ተዋጊ ጄቶች አውድመዋቸዋል። ባለፈው አንድ ሳምንት ውስጥ አሜሪካ የመን ውስጥ በሚገኙ የሁቲ ኢላማዎች ላይ 5 ጊዜ ጥቃት መፈጸሟ ታውቋል። ከትናንት በስቲያ ረቡዕ አሜሪካ ባደረገችው ድብደባ 14 የሁቲ ሚሳኤሎችን መምታቷን አስታውቃለች። ሚሳኤሎቹ ለመወንጨፍ ተዘጋጅተው ሳለ እንደተመቱ የአሜሪካ ማዕከላዊ እዝ አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በመጪው ሳምንት 90,000 ወታደሮች የሚሳተፉበትንና ከ10 ዓመታት ወዲህ ከፍተኛ ነው የተባለ የጦር ልምምድ እንደሚያደርግ አስታውቋል። ስቴድፋስት ዲፌንደር 24 የተሰኘውና ለወራት የሚቆየው ልምምድ የቃል ኪዳን ድርጅቱ ግዛቶችን ሁሉ እንደሚከላከል ለሩሲያ ለማሳየት ነው ተብሏል። ለመምሩ የሚደረገው የሩሲያና የዩክሬን ጦርነት አሸናፊ በሌለበት ሁኔታ በመቀጠል ላይ ሳለ ነው። ፕሬዝዳንት ፑቲን በዩክሬን ላይ ጥቃት እንዲጀመር ከማዘዛቸው ቀደም ብሎ ባሉት ወራት ኔቶ በሩሲያና በዩክሬን አካባቢ ባግዛቶቹ የመከላከያ አቅሙን በማጠናከር ላይ እንደነበር ታውቋል። ለመካሄድ የታቀደውን ለመምድ በአካባቢው ኔቶ የሚያደርገውን እንቅስቃሴ ከቀስቀዛው ጦርነት ወዲህ የታየ ትልቁ እንቅስቃሴ ነው ተብሏል። ለመምዱ በተጨማሪም የሩሲያ የኔቶ አባል አገርን ከማጥቃት እንድትታቀብ ለማድረግ ያለመ ነው ተብሏል። እንግሊዝ ለመምዱ 20,000 ጦሯን፣ ተዋጊ ጀቶች፣ የቅኝት አውሮፕላኖችን፣ የጦር መርከቦችንና ባህር ሰርጓጅ መርከቦችን እንደምትልክ ታውቋል። ሰሜን ኮሪያ በባህር ውስጥ ተጓዥና ኒውክሌር ተሸካሚ የሆነ ድሮን መሞከሯን ዛሬ አስታውቃለች። ሙከራው አሜሪካ፣ ደቡብ ኮሪያና ጃፓን በጋራ ለሚያደርጉት የባህር ላይ ልምምድ የተሰጠ ምላሽ ነው ተብሏል። በተጨማሪም ሙከራው የተደረገው የሰሜን ኮሪያው መሪ ኪም ጆንግ ኡን አገራቸው ለረጅም ጊዜ ይዛ የቆየችውንና ከደቡብ ኮሪያ ጋር በሰላም እንደገና መዋሃድ እንደምትሻ የሚገልጸውን ሕገ መንግሥታዊ ድንጋጌ የሚሽርና በምትኩም ደቡብ ኮሪያን እንደ ቀንደኛ የውጭ ጠላት በሚቆጥር አንቀጽ እንደሚተካ ማስታወቃቸውን ተከትሎ ነው። ሰሜን ኮሪያ እንዳለችው የባህር ውስጥ ድሮኑ ባለፈው ዓመትም ተሞክሮ የነበረ ሲሆን የጠላት መርከቦችንና ወደቦችን ለማጥቃት ታስቦ የተሰራ ነው። የደቡብ ኮሪያ መከላከያ ኃይል በበኩሉ ድሮኑ ያለውን ብቃት በተመለከተ ሰሜን ኮሪያ አጋና አቅርባለች ብሏል። በኮሪያ ባህረ ገብ መሬት አካባቢ ያለው ውጥረት ከመቼውም ጊዜ በላይ ማየሉ ታውቋል። ሰሜን ኮሪያ የመሳሪያ ሙከራዋን በማጣጣፏ እና የኒውክሌር ዛቻ በማድረግ ላይ ስትሆን በምላሹ ደግሞ አሜሪካና በእስያ የሚገኙ አጋሮቿ የጋራ ወታደራዊ ልምምዳቸውን አጠናክረው ቀጥለዋል። በመጨረሻም ግብጻዊው የእግር ኳስ ኮከብ መሐመድ ሳላህ ትናንት አገሩ ከጋና ብሔራዊ ቡድን ጋር በነበረባት ግጥሚያ ወቅት በቋንጃው አካባቢ የደረሰበት ጉዳት እንደሚመረመር የብሔራዊ ቡድኑ ሐኪም አስታውቋል። የሊቨርፑል አጥቂ ሳላህ ትናንት ከግብጽ ከጋና ጋር 2-2 በተለያየችበት የቡድን ቢ ጨዋታ ወቅት ከመጀመሪያው ግማሽ መጠናቀቅ ቀደም ብሎ በደረሰበት ጉዳት ምክንያት አቋርጦ ለመውጣት ተገዷል። ሳላህ ቋንጃው አካባቢ ውጋት ስላጋጠመው ተቀይሮ ሊወጣ ይችላል ሲሉ የቡድኑ ሐኪም መሐመድ አቡ ኤሌላ ለኤኤፍፒ ዜና ወኪል ተናግረዋል። ግብጽ ከኬፕ ቨርድ ጋር ሰኞ ላለባት ግጥሚያ መጫወት ይችል እንደው ለመወሰን ዛሬ የሕክምና ምርመራ ይደረጋል ብለዋል ዶክተሩ። የ31 ዓመቱ ሳላህ ባረፈበት ሆቴል ካለ ችግር ሲራመድ እንዳየው የኤኤፍፒ ዘጋቢ በሪፖርቱ አመልክቷል። ግብጽ ሰኞ ከኬፕ ቨርድ ጋር ያለባት ጨዋታ ወደሚከተለው ደረጃ ከሚያልፉ 16 ቡድኖች አንዱ ለመሆን ወሳኝ ይሆናል። የአፍሪካ ጨዋታ ዛሬም በመቀጠል ኬፕ ቨርድ ሞዛምቢክን 3-0 ስትረታ፣ ሴኔጋልና ካሜሩን ባውንሳት መጫወት ላይ ሲሆኑ ጊኒና ጋምቢያ ደግሞ ከምሽቱ 3 ሰዓት ላይ እንደሚገናኙ ይጠበቃል። ክብራትና ክብራን ለምሽቱ ያስኩት ዜና በዚህ ተጠቃልሏል። ለቀሪው ዝግጅቶች ወደ ስመኝሽ መላቸው አሉ።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 10 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድምጽና ምስል ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እና በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ወደ ቀዳሚው አብይ ርዕስ ዘገባ እንለፍ። ኢትዮጵያና ሶማሊያ በተፈራረሙት የመግባቢያ ሰነድ ምክንያት በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት እንዲረግብ የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ጥሪ ያቀረቡ። የዩጋንዳ ዋና ከተማ ካምፓላ ላይ በተካሄደው የምስራቅ አፍሪካ ሀገሮች በየነልም መንግስታት ባለስልጣን ወይም ኢጋድ ጉባኤ ላይ የተገኙት መልእክተኞች የሱዳን ተፋላሚ ወገኖችን በአስቸኳይ ተኩስ አቁም እንዲያደርጉ ያሳሰቡ ሲሆን ሁለቱ ቀውሶች በአፍሪካ ከቀንድ ቀጠና መረጋጋት ላይ አደጋ መደቀናቸውን ተናግረዋል። የአሶሲየትድ ፕሬስን ዘገባ ቆንጅት ታየ ታቀርባለች።
ትናንት አሙስ ካምፓላ ላይ በተካሄደው የኢጋድ አባል ሀገሮች ጉባኤ ላይ የጅቡቲ ፕሬዝዳንት ኢስማኤል ኦማር ጋሌ፣ የኬንያው ፕሬዝዳንት ዊሊያም ሩቶ፣ የሶማሊያው ሐሰን ሼክ ማህሙድና የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ተገኝተዋል። የኢትዮጵያ መንግስት ግብዣው የቀረበበት ጊዜ አጭር መሆኑን በመክንያትነት በመጥቀስ በስብሰባው ላይ እንደማይገኝ አስቀድሞ ማስታወቁ ይታወሳል። መሪዎቹ በጉባኤያቸው መጨረሻ ባወጡት መግለጫ በቀጣናው ያሉትን ውጥረቶች ለማርገብ ገንቢ ውይይት እንዲደረግ ጥሪ አቅርበዋል። ስብሰባውን በሊቀመንበርነት የመሩት የጅቡቲው ፕሬዝዳንት ጋሌ ውጥረቶቹን ለማርገብ በሚደረጉ ጥረቶች ብርቱ አመራር እንደሚያስፈልግ ነው የተናገሩት።
Convened today under a sense of urgency.
ዛሬ እዚህ የተሰበሰብነው በእህት አገራችን በሱዳን ካለው አውዳሚ ጦርነትና በቅርብ ጊዜ ደግሞ በኢትዮጵያና በሶማሊያ ግንኙነት ዙሪያ ከተፈጠሩት ሁኔታዎች ጋር ተያይዞ ቀጣናችን አጣዳፊና ፈታኝ ሁኔታ ውስጥ ባለበት በዚህ ወቅት ነው። እነዚህ ፈተናዎች ጠንካራ አመራር፣ የማያወላውል ቁርጠኝነትና በድንበርም ይሁን በርዕዮተ ዓለም ያልተገደበ የጋራ ራዕይ የሚጠይቁ ናቸው።
በኢጋድ የመሪዎች ስብሰባ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት፣ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ተወካይ ማይክ ሃመር፣ የአውሮፓ ህብረት እና የአረብ ሊግ መልእክተኞች እንዲሁም ሌሎችም ተወካዮች ተገኝተዋል። ሶማሊላንድን ለሚጨምረው የሶማሊያ አንድነት እውቅና ያላቸው መሆኑንም አሰምተዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በኢትዮጵያና በሶማሊላንድ መካከል የተፈረመውን ኢትዮጵያ የቀይ ባህር በር የምታገኝበትን የመግባቢያ ሰነድ አልሸባብ ተዋጊ ለመመልመል እየተጠቀመበት መሆኑ አሳሳቢ ነው ብለዋል።
As we have repeatedly said, the United States recognizes the Federal Republic.
ደጋግመን እንደተናገርነው ዩናይትድ ስቴትስ ለሶማሊያ ፌደራላዊ ሪፐብሊክ ሉዓላዊነት፣ ሶማሊላንድንም ለሚጨምረው አንዲት ሀገርነቷና የግዛት አንድነቷ እውቅና ሰጥታለች። የሶማሊላንድ ጉዳይ የሶማሊላንድን ህዝብ ጨምሮ በሶማሊያውያን የሚወሰን ጉዳይ መሆኑን እናምናለን። በተለይ የሚያሳስበን በኢትዮጵያና በሶማሊላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ እየጨመረ ከመጣው ውጥረት ሶማሊያውያን ከአፍሪካ ቀጠናዊና ከዓለም አቀፋዊ አጋሮች ጋር ሆነው የአልቃይዳ የምስራቅ አፍሪካ ቅርንጫፍ በሆነው አልሻባብ ላይ በሚያካሄዱት ውጊያ ላይ የደቀነው የማደናቀፍ አደጋ ነው። አልሻባብ ኢትዮጵያና ሶማሊላንድ የፈረሙትን የመግባቢያ ሰነድ አዳዲስ ተዋጊዎችን ለመመልመል እየተጠቀመበት መሆኑን የሚያመለክቱ አሳሳቢ ምልክቶች ከወዲሁ እያየን ነው።
የአፍሪካ ህብረትና የአውሮፓ ህብረትም ለሶማሊያ ሉዓላዊነትና የግዛት አንድነት ያላቸውን እውቅና ገልጸዋል። ኢትዮጵያና ሶማሊላንድ የመግባቢያ ስምምነቱን መፈረማቸውን ተከትሎ ውጥረቱ እየተባባሰ ሄዷል። ሶማሊላንድ በባህር በሩ ለውጥ ከኢትዮጵያ በቅርቡ የነጻ ሀገርነት እውቅና አገኛለሁ ብላ የምትጠብቅ ሲሆን ይህም ሶማሊያን አስቆጥቷታል። ሱዳንን በሚመለከት የአሜሪካው ልዩ ተወካይ ማይክ ሃመር ሲናገሩ የሱዳን የጦር ኃይል አዛዥ ጀነራል አብደል ፋታ ቡርሃንና የፈጥኖ ደራሽ ኃይሎቹ አዛዥ ጀነራል መሐመድ ሐምዳን ዳጋሎ ሄመቲ እንደ አውሮፓውያን አቆጣጠር ታህሳስ 9 ቀን በተካሄደው የኢጋድ የመሪዎች ጉባኤ ላይ ካለ አንዳች ቅድመ ሁኔታ ተኩስ አቁም ለማድረግ የገቡትን ቃል ማክበር እንዳለባቸው አሳስበዋል። ግጭቱ ቀጥሎ ሱዳን የተበታተነች እንደሆነ ተጠያቂነቱ በእነሱ ላይ እንደሚያርፍም ነው ማይክ ሃመር አክለው ያሳሰቡት። ሄመቲ በትናንቱ የኢጋድ ስብሰባ ላይ የተገኙ ሲሆን ንግግር ግን አላደረጉም። የሱዳን መንግስት ሄመቲ በጉባኤው ላይ እንዲገኙ መጋበዛቸውን የሀገሬን ሉዓላዊነት የጣሰ አድራጎት ነው በማለት ወንጅሎ ከኢጋድ ጋር ያለውን ግንኙነት ባለፈው ማክሰኞ አቋርጧል። የአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ አኔት ዌበር ሁለቱ የአፍሪካ ቀንድ ቀውሶች በዓለም ዙሪያ ከሚዘዋወሩ ጭነቶች ውስጥ 10% ከሚያልፍበት ወሳኙ የቀይ ባህር መስመር ጋር ተያያዥ መሆናቸውን አሳስበው የአፍሪካ ቀንድ ሀገሮች የየመን ሁቲዎች በአካባቢው በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ለማስቆም በጋራ እርምጃ እንዲወስዱም ጥሪ አሰምተዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ዙር ዘገባውን ተከታትላችኋል። የመጽሔት ትንታኔው ይቀጥላል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የሐሰት ማህበራዊ ሚዲያ ገጽ በመጠቀም በህዝቦች መካከል ግጭትና ብጥብጥ እንዲፈጠር መረጃ ሲያሰራጩ ነበር ያላቸውን 29 ሰዎች ማሰሩን ትላንትና ሐሙስ አስታውቋል። የታሳሪ ቤተሰቦችና የክልሉ ነዋሪዎች በበኩላቸው ግለሰቦቹ የታሰሩት በአካባቢው ባለስልጣናት ስለነቀፉና በክልሉ አሉ ያሏቸውን ብልሹ አሰራሮች ተችተው በስማቸው በተከፈተ ገጽ በመጻፋቸው እንጂ ሐሰተኛ ገጽ ተጠቅመው ግጭት ቀስቃሽ መልእክቶችን አላስተላለፉም ሲሉ ለአሜሪካ ድምጽ አስረድተዋል። የአሜሪካ ድምጽ በዚህ ጉዳይ አስተያየታቸውን የጠየቃቸው የሐዋሳ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህርና ተመራማሪ እያየሁ ዓለምየው እርምጃው የሐሳብ ነጻነትን የሚገድብ መሆኑን ጠቅሰው ሐሳብ የመግለጽ መብት ባለም አቀፍ የሰብአዊ መብቶች ድንጋጌዎች በኢትዮጵያ ህገ መንግስትና የጥላቻ ንግግርና ሐሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር በወጣው አዋጅ መሰረት መፈጸም እንዳለበት ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊና የጸጥታ መረጃ ዘርፍ ኃላፊ አቶ ኃይሉ ማቴዎስ የሐሰት ማህበራዊ ሚዲያ ገጽ በመጠቀም በህዝቦች መካከል ግጭትና ብጥብጥ እንዲፈጠር መረጃ ሰራጭቷል የተባሉ 276 ሰዎች መለየታቸውን፣ ከነዚህም ውስጥ 145ቱ እንዳይጽፉ መከልከላቸውና ሌሎቹ መታሰራቸውን ትላንት ለደቡብ ቴሌቪዥን በሰጡት ቃል ተናግሯል።
እንደ ማዕከላዊ ክልል 29 ግለሰቦች ሌሎችም እንደንተናቸው ተመክሮ ለቆ በህግ ቁጥጥር ከገቡ በኋላ ከክልል ድንበር ተሻጋሪ ጥምረት በመፍጠር አሁን ያለው ዘመቻ የፌስቡኩ ሁለገብ ስራዎች በተሰሩት አሁን ክልሉ አንጻራዊ ሰላም ሂደት እየተከተለ ይታሰባል።
አቶ ኃይሉ ለተጨማሪ ጥያቄዎች ምላሽ እንዲሰጡን በስልክ ላቀረብናቸው ጥያቄም ሆሳና ከተማ የሚገኘው ቢሮአቸው ካልተገኘ በስተቀር በስልክ መረጃና ማብራሪያ ደግሞ መግለጹን አስታውቋል። በሌላ በኩል ሀዲያ ሚዲያ ሃውስ ተባለ የኢንተርኔት ገጽ ባለቤት መለስ አብርሃም ከታሳሪዎች መካከል መሆኑና ሌሎችም ወጣቶች አብረው የታሰራቸውን መሐመድ ተባለም ወንድሙ ለአሜሪካ ገልጿል።
እኛ አካባቢ ላይ በጣም የሚታወቀው አንድ ነገር አለ። ደሞዝ የመንግስት ሰራተኛ አይከፈልም። የመንግስት መስሪያ ቤቶች በአብዛኛው ዝግ ናቸው። ደሞዝ አምስት ወር ማይከፈልበት ነገር ነው። እዚህ ጋር ተያይዞ ይጽፋል። እንግዲህ ከማዳበሪያ ጋር ተያይዞ 2-3 ሺህ ብር የሚሸጠው ማዳበሪያ እኛ አካባቢ 20 ሺህ ብር ነው የሚሸጠው። ይህን ደግሞ በህጋዊ መንገድ መጠየቅ ልትተሰር ትችላለህ። በህጋዊ መንገድ የጠየቀውን አስወዳደር ጭምር ሲፈነክቱ የነበረበት ሁኔታ የነበረው ከዚህ ጋር ተያይዞ ማዳበሪያ ከመንግስት የመጣውን ለምንድን ነው በነጋዴዎች እጅ ገብቶ በህገወጥ መንገድ የሚሸጠው? ለምን መንግስት የሰጠውን ማዳበሪያ ለአርሶአደሩ በአግባቡ አይከፋፍል የሚሉ ነገሮችን በደንብ ያወራ ነበርና ከዚህ ጋር ተያይዞ የዞኑ አመራር ይህን ችግር እየፈጠረ እንዳለ ስጭፍ ነበርና ይህን ነው ያወራ ነበረው። ስለዚህ ይህን ሰው ለማሰር ብቸኛ ምክንያት ለዛ ዕለት ግጭት ለመፍጠር ምናምን የሚል ነገር ነው የሚጠቀሙት። ይሄ የተሳሳተ ነገር ነው።
የጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ለሀገር ውስጥ ብዙሀን መገናኛ በሰጡት አስተያየት በክልሉ በተለይም በወልቂጤ ከተማ በጉራጌና በቀበና መካከል ባለፈው ጥቅምት 2 ቀን 2016 ዓ.ም የተነሳውን ግጭት ጠቅሰው ተናግሯል።
ማህበራዊ ሚዲያዎችን ቁጥር ለይተን ከለየናቸው ውስጥ ልማታዊ የሆኑ አጋዥ የሆኑ በሁሉ የሚጠጩ የመንግስት መካከል እንዲሰራ የሚያነሳሱ ክፍተቶችን የሚያሳዩ ልማታዊ የሆኑ ስህተቶችን ደግሞ እንዲታረም የሚጠጩትን ለይተናል። እነዚህ አቅምላቸው ላይ ማለት በጣም ተገቢ ያለሆነ ቀውስ በዚህ ክልል እንዲመራ የሰሩ ብዙዎቹ ተቀጥሮ የሚንቀሳቀሱ ስለሆኑ እነዚህ ሚዲያዎች በቁጥር በአድራሻ ለይተን በራሱ መፈለገው ይህን በጋቶቹ ለህግ ቀርባሉ።
አቶ መሐመድ ግን ወንድማቸው ሆነም ሌሎች ወጣቶች ታሰሩት በአካባቢው ባለስልጣናት ላይ ወቀሳ ሲሰነዘሩ ነው ይላሉ።
መለሰ በግልጽ በራሱ ቤጅ ነው የሚታገለው ነው። አሁን አሁን ከፌደራል መንግስት ጋር ያለው ነገር እየጠበቀ ስለመጣ ይመስለኛል ያላቸውን ችግር ያላቸውን ዝርፊያና ሌሎች ችግሮችንም እንዳያጋልጥ በሚል የሆነ ጭቃ ለመቀባት የሚካሄድ አካሄድ ነው ያለው። አሁን ላይ በሀገር አቀፍ ደረጃ የብልጽግና ፓርቲ ወይንም መንግስት እየሰራ ያለውን ልማትና አጠቃላይ እንቅስቃሴ ይደግፋል። ኢንዳይሬክትሊ ይሄ ነው ንገራቸው። ከመንግስት ጋር ጥብቅ የሆነ ነገር ከመጣ ጉዳትን ይወጣ ነው በቃ ይህ ልጅ ጉዳችንን ያጋልጣል፣ አንድ ቀን ልንጠይቅ እንችላለን የሚል የመንግስት አመራር ችግር በተለይ መካከል ኢትዮጵያ ውስጥ በተለይም ደግሞ ዲያዞ
ቪኦኤ በዚህ ጉዳይ አስተያየታቸውን የጠየቃቸው የሐዋሳ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን መምህርና ተመራማሪ እያዩ አለማየሁ ሀሳብን የመግለጽ መብት ዓለም አቀፍ ደረጃ እውቅና ከሚሰጣቸው መሰረታዊ መብቶች ውስጥ አንዱ ነው ብሏል።
ዓለም አቀፍ የሰብአዊ መብቶች ድንጋጌ ሀሳብን በነጻነት የመግለጽ መብት በምንም አይነት ሁኔታ የማይገፈፍ እንደሆነ፣ ወደ ሀገራችን ስንመጣ ደግሞ በህገ መንግስቱ አንቀጽ 29 ይላል ሀሳብን የመግለጽ መብት እንደሚጠበቅ ማለት ነው በሀገሪቱ ህጎች። ነገር ግን በዚሁ አንቀጽ በንዑስ አንቀጾች ስር የሚገለጹ ሀሳቦች በተለይ በመገናኛ ብዙሀን የሚተላለፉ ግጭትን የሚቀሰቅሱ በሚሄድ ከአንድ ብሔር ጋር የሚያጋጩ በአንድ ቡድን ላይ ሰውን የሚያስነሱ ሲሆኑ ስልጠላ ሊደረግባቸው እንደሚችል ተቀምጦ እናገኘዋለን። ከኛ ህገ መንግስት በኋላ ደግሞ ሀሰተኛ መረጃንና የጥላቻ መልእክቶች ለመከላከል ሲባል የወጣ አዋጅ አለ። አሁን እንግዲህ 3 አይነት የተለያዩ የህግ ማዕቀፎች አሉ ማለት ነው በዚህ ስር። ስለዚህ በዚህ አዋጅ ራሱ ሀሳብን መግለጽን እንዲበረታታ ነው እንጂ ለምንቀፍ አይደለም የሚል ራሽናል ይቀመጣል። ነገር ግን ወደ ተግባራዊነቱ ስንመጣ አልፎ አልፎ ከአዋጁ ጋር ከህገ መንግስቱ ጋር ዓለም አቀፍ ኮንቬንሽን ጋር አብረው የሚያሄዱ ድርጊቶች ሲፈጸሙ እናያለን። ሰዎች የሆነ ነገር ስለጻፉ ብቻ የሚታሰሩበት ሁኔታ ሲፈጠር እናያለን።
እነዚህን ህጎችን በተመለከተ የአፈጻጸም ክፍተት አለ ሲሉ ተናገሩት አቶ እያየው። በአንጻሩ ሀሳብን በነጻነት የመግለጽ መብት ለመጠቀም የሚጥፉ ግለሰቦችና መገናኛ ዘዴዎች ኃላፊነት በተሞላ አኳኋን መረጃ እንዲያስተላልፉ መክረዋል።
ጥሩ የተባሉ ሰዎች የጻፉበት ነገር ኮንሲኮንሱ ክሊር ዴንጀር ከሌለው በቀር አዋጅ ላይ በተቀመጠው ህገ መንግስቱ ላይ በተቀመጠው እንዲሁም ዓለም አቀፍ የሰብአዊ መብቶች ድንጋጌ ላይ በተቀመጠው መሰረት የሚያሳስር ነገር ላይኖር ይችላል የሚል ሀሳብ ነው ያለው። ከዚህ ጋር ተያይዞ ግን አሁን በእኛ ሀገር በመደበኛ መገናኛ ብዙሀንም በማህበራዊ መገናኛ ብዙሀን መልእክቶች ተላልፈው ብዙ ጉዳት ደርሰናል። አንደኛው ራሽናልም ይሄ አዋጅ ሲወጣ እነዚህም ጉዳቶች ለመከላከል ነው። እዛው አዋጅ ላይ ደግሞ የፖለቲካ ትችት ስለተነዘረ ብቻ ሰው በዚህ ጥፋት ሊጠይቅ እንደማይችል ያስቀምጣል። ሀሰተኛ መረጃም ቢሆን ያንን መረጃ ያካፈለው ሰው ለማጣራት እርሱ የሚችለውን ያህል ሄዶ ከሆነ ይላል ከሆነ እንደ ሀሰተኛ መረጃ ተቆጥሮ ላይጠይቅበት ይችላል ይላል። ስለዚህ እነዚህ ሁሉ እንትኖች እያሉ ግን አሁን የምናየው ነገር የሆነ ሰው የሆነ ነገር በጻፈ ቁጥር ፖለቲካል ኢንቴንሽን ያለ በሚመስል መልኩ ለክስ ሲዳረግ እያስተዋልን ነው።
ክስተቶችን ያነሱት የጋዜጠኝነትና የኮሚኒኬሽን መምህርና ተመራማሪ እያዩ አለማየሁ የመፍትሄ ሀሳቦችን ሲያስቀምጡ ዓለም አቀፍ ድንጋጌዎችን የኢትዮጵያ ህገ መንግስትን ማክበርና በህብረተሰቡ
ይችላል የሚል ሀሳብ ነው ያለ። ከዚህ ጋር ተያይዞ ግን አሁን በእኛ ሀገር በመደበኛ መገናኛ ብዙሀንም በማህበራዊ መገናኛ ብዙሀንም መልእክቶች ተላልፈው ብዙ ጉዳት ይደርሰናል። አንደኛው ራሽናልም ይሄ አዋጅ ሲወጣ እነዚህም ጉዳቶች ለመከላከል ነው። እዛው አዋጅ ላይ ደግሞ የፖለቲካ ትችት ስለሰነዘረ ብቻ ሰው በዚህ ጥፋት ሊጠየቅ እንደማይችል ያስቀምጣል። ሐሰተኛ መረጃም ቢሆን ያንን መረጃ ያካፈለው ሰው ለማጣራት እርሱ የሚችለውን ያህል ሄዶ ከሆነ ይላል ከሆነ እንደ ሐሰተኛ መረጃ ተቆጥሮ ላይጠየቅበት ይችላል ይላል። ስለዚህ እነዚህ ሁሉ እንትኖች ይያሉ ግን አሁን የምናየው ነገር የሆነ ሰው የሆነ ነገር በጻፈ ቁጥር ፖለቲካል ኢንቴንሽን ያለ በሚመስል መልኩ ለተክ ሲደረግ ያስተዋልን ነው።
ክፍተቶችን ያነሱት የጋዜጠኝነትና የኮሙኒኬሽን መምህርና ተመራማሪ ያዩሃ ለማየው የመፍትሄ ሐሳቦችን ሲያስቀምጡ ዓለም አቀፍ ድንጋጌዎችን የኢትዮጵያ ሕገ መንግስትን ማክበርና በህብረተሰቡ ዘንድ የመረጃ ስረጫጨትና አጠቃቀምን ግንዛቤ መፍጠር ይገባል ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በተከታይ ዘገባ ደግሞ ወደ ትግራይ ክልል እናልፋለን። በትግራይ ክልል ግዚያዊ አስተዳደሩ በቅርቡ ያወጣውና በስራው ላይ ያዋለው የደንብ ቁጥር 4/2016 የህገ መንግስቱ ጋር ስለሚቃረንና ለሰብአዊ መብቶች ጥሰት ስለሚዳርግ በህገ መንግስት ጉዳዮች አጣሪ ጉባኤ እንዲሻር መጠየቁን ሂዩማን ራይትስ ፈርስት የተሰኘ የኢትዮጵያ የመብት ተሟጋች ድርጅት አስታወቀ። የድርጅቱ ዳይሬክተር አቶ ተስፋለም በረሃ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ግዚያዊ አስተዳደሩ ያወጣው ይህ ደንብ በፕሪቶሪያው ስምምነት ህጋዊነቱን አጥቶ በፈረሰው ክልላዊ ምክር ቤት የወጡት ያስቸኳይ ጊዜ አዋጆች በስራ ላይ እንዲቀጥሉ የሚያደርግ መሆኑን ተናግረዋል። በጉዳዩ ላይ ከትግራይ ክልል ፍትህ ቢሮ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የትግራይ ክልል ግዚያዊ አስተዳደር ካቢኔ ያወጣውና ከህዳር 26 ቀን 2016 ዓ.ም ጀምሮ ስራ ላይ እንዲውል የተወሰነው ደንብ ቁጥር 4/2016 በህገ መንግስት ጉዳዮች አጣሪ ጉባኤ እንዲሻር አቤቱታ መቅረቡን የሂዩማን ራይትስ ፈርስት ዳይሬክተር አቶ ተስፋለም በርሀ ለአሜሪካ ድምጽ ገልጸዋል። በፕሪቶሪያው ስምምነት መሰረት ህጋዊ አይደለም ተብሎ በፈረሰው የትግራይ ክልል ምክር ቤት የወጡት ያስቸኳይ ጊዜ አዋጆች አሁንም እንዲቀጥሉ በመደረጋቸው ድርጅታቸው አቤቱታ ማቅረቡን ተናግረዋል። አዲሱ ደንብ ካስቀጠላቸው አዋጆች መካከልም ከ1000 በላይ የፖሊስ አባላትን ከስራ ያሰናበተው አዋጅ እንደሚገኝበት ዳይሬክተሩ ይናገራሉ።
የመጀመሪያው በጦርነት ወቅት ወጥተው የነበሩ ህጎች፣ አዋጆች ለምሳሌ አንዱና ትልቁ ነባሩን የሆነ ፖሊስ ኮሚሽን በማፍረስ እንደ አዲስ ያዋቀረ አንድ አዋጅ ነበረ። ስለዚህ ያን አዋጅ አሁንም እንዲቀጥል ነው ደንቡ በግልጽ ያስቀመጠው። በጦርነት ወቅት በወጡ አዋጆች 1000 እና 2000 የሚሆኑ የፖሊስ አባላት የነበሩ ከድሮ 20 እና 30 ዓመት ያገለገሉ ማለት ነው ያለምንም ክፍያ ያለምንም ህጋዊ መሸኛ እንዲበተኑ ነው የተደረገው።
ከዚህ በተጨማሪም አዲሱ ደንብ የፈጠራቸው ሌሎች ችግሮች መኖራቸውን አቶ ተስፋ ዓለም አመልክቷል።
ሁለተኛው በእነዚህ በጦርነት ወቅት በወጡ አዋጆች የተቀጡ ሰዎች በወንጀልም ሊሆን ይችላል፣ በፍዳብሔር የተወሰነም ሊሆን ይችላል። በተለይ በወንጀል የተቀጡ ሰዎች ይግባኝ እንዳይሉ የከለከለ ደንብ በመሆኑ ነው። ሶስተኛ ችግር ጦርነት ሲጀምር ከጥቅምት 24/2013 እስከ ህዳር 30/2016 ዓመተ ምህረት የመንግስት ሰራተኞች ውዝፍ ደሞዝ እንዳይጠይቁ ወደ ፍርድ ቤት እንዳይሄዱ ተከልክለዋል የሚል ድንጋጌ ስለያዙ ነው።
ይኸው ደንብ በፌዴራሉ ህገ መንግስት ላይ ከተቀመጡት ድንጋጌዎች ጋር እንደሚቃረንም ነው ዳይሬክተሩ የገለጹት።
የህገ መንግስት የበላይነት አንቀጽ 9(1) ተጣሰ በማለት ነው የመጀመሪያው ማለት ነው። ሁለተኛው ይግባኝ መብት የሚገድብ ወደ ሰበር ፍርድ ቤት መሄድ አይቻልም ብሎ የሚገድብ ደንብ መውጣቱ ከህገ መንግስት ከኢፌድሪ የፌዴራል ህገ መንግስት አንቀጽ 80(3)(h) ማንኛውም ውሳኔ መሰረታዊ የሆነ የህግ ስህተት አለበት ተብሎ ከታመነ ወደ ፌዴራል ሰበር ፍርድ ቤት መቅረብ አለበት ብሎ ህገ መንግስት በግልጽ ያስቀምጣል። ይሄ ደንብ ግን በደንብ ለዛውም ማለት ነው ወደ ሰበር ፍርድ ቤት መሄድ አይቻልም ብሎ ህገ መንግስቱን ነው የሻረው። ሶስተኛው የመንግስት ሰራተኞች ብቻም አይደለም የግል ሰራተኞች የነበሩ በሁለቱ አመት ውስጥ እስከ ህዳር 30/2016 ዓመተ ምህረት ያለው ውዝፍ ደሞዝ መጠየቅ አይቻልም ብሎ ስላስቀመጠ ይህ ደግሞ የኢፌድሪ ህገ መንግስት አንቀጽ 37 ማንኛውም በፍርድ ቤት ሊጠየቅ የሚገባውን ጉዳይ መብት የሚገድብ ነው ማለት ነው።
በዚህ ደንብ መውጣት የሕገ መንግስት ጥሰት ተፈጽሟል ብሎ የሚያምነው Human Rights First ደንቡ እንዲሻር በፌዴሬሽን ምክር ቤት ስር ለሚገኘው የሕገ መንግስት ጉዳዮች አጣሪ ጉባኤ አቤቱታ ማቅረቡን አቶ ተስፋ ዓለም ገልጸዋል።
እነዚህ ድንጋጌዎች ከሕገ መንግስቱ የሚቃረኑ ስለሆነ የሕገ መንግስት የበላይነት ተከብሮ ያው የደንቦቹ ድንጋጌዎች መሻር አለባቸው ሙሉ በሙሉ ተሽረው ድሮ የነበሩ የፖሊስ አባላት ወደ ስራቸው እንዲመለሱ ይግባኝ የማለት መብታቸው የተገደቡ በዚህ ደንብ ይግባኝ የማለት መብታቸው እንዲከበር ደሞዛቸውን መጠየቅ የተከለከሉ በዚህ ደንብ ደሞዛቸውን እንዲጠይቁ መብት እንዲሰጣቸው ይህን ደንብ እንዲሽረው ነው የሕገ መንግስት አጣሪ ጉባኤው ወደ ፌዴሬሽን ምክር ቤት አቅርቦ ይህን ደንብ እንዲሽረው ነው ጥያቄያችን ማለት ነው።
የመብት ተሟጋቹ ድርጅት አቤቱታ ለሕገ መንግስት ጉዳዮች አጣሪ ጉባኤ መቅረቡን የአሜሪካ ድምጽ አረጋግጧል። በዚህ ዙሪያ የትግራይ ክልል ፍትህ ቢሮ ኃላፊ ምላሽና አስተያየት እንዲሰጡን በስልክና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ሊሳካልን አልቻለም። የክልሉ ጊዜያዊ አስተዳደር አንድ ከፍተኛ የሥራ ኃላፊ ከዚህ ቀደም ማንነታቸው እንዳይጠቀስ በመጠየቅ ለአሜሪካ ድምጽ በሰጡት አስተያየት ግን በጦርነቱ ወቅት የወጡት ያስቸኳይ ጊዜ አዋጆች በሂደት እንደሚሻሩና ወደ መደበኛው የሕግ አሰራር እንደሚገባ ተናግረው ነበር። በፍርድ ቤቶች በአዋጆቹ የተፈረደባቸው ሰዎችና በክርክር ሂደት ላይ ያሉ ጉዳዮችን በተመለከተ ደግሞ የባለሙያዎች ቡድን ተቋቁሞ መፍትሄ ያፈላለገ እንደሆነ በጊዜው ጠቅሰዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ የአውሮፓ ህብረት ፓርላማ የተኩስ አቁም እንዲደረግ ውሳኔ ማሳለፉን እንዲሁም የጋዛ የጤና ባለስልጣናት የጤና ስርዓቱ በአስር ሺዎች የሚቆጠሩ ጉዳት የደረሰባቸውን ሰዎች መሸከም አቅቶት የመውደቅ ጫፍ ላይ ይገኛል ማለታቸውን ተከትሎ በእስራኤልና በዋና አገሯ ዩናይትድ ስቴትስ ላይ ዓለም አቀፍ ጫና እየጨመረ ነው። በተለይ በየትኛውም ትላልቅ የኃይል ጥምረቶች ውስጥ ያልተካተቱ ሀገራት መሪዎች ጉባኤ ሊጀመር መሆኑ ዩናይትድ ስቴትስን የሚያሰጋ እንደሆነ የፖለቲካ ተንታኞች ጠቁመዋል። የአሜሪካ ድምጽ አኒታ ፓውል ይህ ሁኔታ እንዴት ዩናይትድ ስቴትስን ሊጎዳት እንደሚችል ገልጻ ያጠናቀረችውን ዘገባ ኤደን ገረመው ታቀርባለች።
ዩናይትድ ስቴትስ እስራኤል ሐማስን ለማጥፋት የምታደርገውን ጥረት መደገፏን በቀጠለች ቁጥር ተግዳሮቶች እየገጠሟት ነው። የአውሮፓ ፓርላማዎች ሐሙስ ዕለት የሐማስ ወታደራዊ ቡድን ተወግዶ ሙሉ ለሙሉ ቋሚ ሆነ የተኩስ አቁም እንዲደረግ ጠይቋል። ጆሴፊና ፒቸርኖ የአውሮፓ ፓርላማ ምክትል ፕሬዝዳንት ናቸው።
La votazione è aperta.
The vote is open.
La votazione.
ምርጫው ክፍት ነበር። አሁን ምርጫው ተዘግቷል። በቃ ጸድቋል።
ሐሙስ ዕለት ታዲያ ባይደን የተኩስ አቁም ጥሪውን ገና በግጭት ውስጥ ብዙ መንገድ አለን ሲሉ ተቃውመውታል። የእስራኤሉ ፕሬዝዳንት ሀገራቸው እያደረገችው ባለው ተልዕኮ 2 ሚሊዮን የጋዛ ነዋሪዎች በአስከፊ ሁኔታ መጎዳታቸውን ቢያረጋግጡም ነገር ግን ወደፊት መቀጠል እንጂ ሌላ ምርጫ የለንም ብለዋል። አይዛክ ሄርዞግ የእስራኤል ፕሬዝዳንት
I'm not shying away from the human tragedy in Gaza.
በጋዛ ካለው ሰብአዊ ሰቆቃ አልሸሽም። አንድ ነገር ማወቅ ትፈልጋለህ? እኛ እናስተባለን። ለኛ ይሄ ህመም ሲሆን ጎረቤቶቻችን ደግሞ በስቃይ ውስጥ ናቸው። ነገር ግን ጥላቶቻችን በማይታመን መጠን የመሰረተ ልማት ሽብር እየፈጠሩ ባለበት ሁኔታ ውስጥ እንዴት ራሳችንን መከላከል እንችላለን?
የፖለቲካ ተንታኞች ዋሽንግተን በአስር ሺዎች እየሞቱ ያሉበትን የእስራኤልን ተልዕኮ መደገፏን በቀጠለች ቁጥር በዓለም አቀፍ ደረጃ ያላት ቁመና እየተዳከመ ነው ይላሉ። ኑሪታ ፓርሲ በኩዊንስ ተቋም ኃላፊነትን የተመለከተ አገዛዝ ክፍል ምክትል ፕሬዝዳንት ናቸው።
Today the United States is even more isolated.
በመንግስታቱ ድርጅት ተቃላ ጉባኤ ላይ ሩሲያ ከሁለት ዓመት በፊት ተገልላ ከነበረው በላይ በአሁን ሰዓት ዩናይትድ ስቴትስ በጋዛ የተነሳ ይበልጡኑ ተገልላለች።
ይህ ሁኔታ ዩናይትድ ስቴትስ ሌሎች እንደ ሁቲ ያሉ በቀይ ባህር ላይ የንግድ መርከቦችን እያጠቁ ባሉ አማጽያንን በተመለከተ የምታደርጋቸው ጥረቶች ላይም እያገኘች ያለውን ድጋፍ አዳክሞታል።
The only major country that remained in the coalition was the United Kingdom. The other countries like France, Spain, Italy.
ብቸኛዋ በጥምረት የቆየችው ሀገር ዩናይትድ ኪንግደም ናት። እንደ ፈረንሳይ፣ ስፔን እና ጣሊያን ያሉ ሀገራቶች ተለውጥተዋል። በድጋሚ እንግዲህ የሚያሳየው በአሁኑ ሰዓት በአሜሪካና በአንዳንድ የቅርብ አጋሮቿ መካከል ባለው እጅግ የተለየ የፖሊሲ ፍላጎትና ለመስማማት የተነሳ የአሜሪካ በዓለም አቀፍ ደረጃ የማሳመን አቅም ምን ያህል እንደተዳከመ ነው።
እንደ ደቡብ አፍሪካ ያሉና ቀድሞም ዩናይትድ ስቴትስ በቀጠናዎች ላይ ቁጥጥር ታበዛለች የሚሉ ሀገራት እስራኤልን ባለም አቀፍ ፍርድ ቤት እንዲከሱም አድርጓል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ
We condemn in the strongest terms
በጋዛና በዌስት ባንክ እየተካሄደ ያለውን የዘር ማጥፋትና የሰዎች ጭፍጨፋ በብርቱ እናወግዛለን።
በመጪዎቹ ቀናትም ደቡብ አፍሪካ በዩጋንዳ ካለም ዙሪያ በተውጣጡና የልዩ ልዩ የኃይሎች ጥምረት አባል ካልሆኑ 120 ሀገራት ጋር በዩጋንዳ ስብሰባ ላይ ትታደማለች። ዓለም አቀፍ አካላትም በቅርበት የሚከታተሉ የፖለቲካ ተንታኞች ታዲያ ይሄ ዩናይትድ ስቴትስን ይጎዳታል ይላሉ። አንጃሊ ዳያል በፎርድሃም ዩኒቨርሲቲ የዓለም አቀፍ ፖለቲካ መምህር ናቸው።
By indicating that it is willing to, you know, change the course of
United States የዓለም አቀፉን ፍላጎት በመጋፋት የእስራኤልን ጥቅም ለማስጠበቅ ያላትን ፍላጎት በማሳየቷ ብቻ ዓለም አቀፍ ተቋማት የሃያላን ሀገራት የፖለቲካ ፍላጎት ማስፈጸሚያ እንደሆኑ የሚጠቁምና ዩናይትድ ስቴትስም ተቋማቱን የምትታታልበት ሆኖ ይታያል።
ክርክሮቹ እንደ ጦፉ ቢቀጥሉም በጋዛ አሁንም ጦርነቱና ሰብአዊ ቀውሱ ቀጥሏል። ላኒታ ፓውል ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። አሁን የመጀመሪያ አጋማሽ ፕሮግራሞቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ሁለተኛው አጋማሽ አብዛኛው ዘገባዎቻችን የሚሆኑት በዛሬው ዕለት በተለያዩ የኢትዮጵያ አካባቢዎች በክርስትና እምነት ተከታዮች ዘንድ እየተከበረ ያለውን የከተራ በዓል የሚቃኙ ዘገባዎቻችን ናቸው። ወደዛው እናልፋለን። የጥምቀት ከተራ በዓል ከሌሎች አካባቢዎች በተለየ ድምቀት በሚከበርባት የጎንደር ከተማ ዘንድሮ ካለፉት ዓመታት በቁጥር እጅግ ያነሱ ተሳታፊዎችና ጎብኚዎች በተገኙበት እየተከበሩ መሆኑን ነዋሪዎች ተናግረዋል። ታቦታቱን ወደ ግዚያዊ ማደሪያ በመሸኘት ላይ የነበሩ የአሜሪካ ድምጽ ያነጋገራቸው ምእመናንም የዘንድሮ የከተራ በዓል ከወትሮ በተለየ የቀዘቀዘ ድባብ ታይቶበታል ብለዋል። በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው ግጭትም ለተሳታፊዎች ቁጥር መቀነስ ምክንያት መሆኑን ነዋሪዎች ተቀሰዋል። የጎንደር ከተማ አስተዳደር ቃል አቀባይ አቶ አበበ ላቀው ግን በዓሉን ለማክበር በርካታ እንግዶች ወደ ከተማዋ ገብቷል ሲሉ ለአሜሪካ ድምጽ ተናግረዋል። በጎንደር ያለውን የጥምቀት በዓል አከባበር ለመቃኘት በስፍራው የምትገኘው አስቴር ምስጋናው ተጨማሪ ዘገባ አላት።
ቁጥራቸው የበዛ የሀገር ውስጥና የውጭ ሀገር ጎብኚዎች የሚሳተፉበት እንዲሁም በምእመናንና በሌሎች እንግዶች የሚደምቀው የጎንደር የጥምቀት ከተራ በዓል ዘንድሮ እንደወትረው አልሆነም ይላሉ ነዋሪዎች። ታቦት ወደ ማደሪያው በመሸኘት ላይ እንዳሉ በስልክ ያነጋገርናቸው ነዋሪዎች ይሄንን ከገለጹት መካከል ናቸው።
ከተራ በዓል እየተከበረ ይገኛል። እኔ የምገኘው እዛው ልደታ ማርያም አካባቢ ከሚገኘው ጎንደር ፋንዱ ታቦት አድባር ላይ የምገኘው። የተወሰነ ሰው አለ እንደዚህ ቀደሙ ባይሆንም ያው እየተከበረ ነው። ግን የሰው ቁጥር እጅግ በጣም አነስተኛ ነው። ከዚህ ቀደም በርካታ የከተራ በዓል ስለዚህ ጎንደር አክብር ያለው ከዛ ጋር አዛ አንጻፍ ሲታይ እኔ ጋለው በታቦት እጅግ በጣም አነስተኛ ነው። ሌላው የፒያሳ ያሉ ታቦታትም ወርደው ወደ ጥምቀተ ባህሩ እንግዲህ ከዚህ ቀደም እንደሚታወቀው ጎንደር አንዱ በድምቀት ጥምቀት የሚጠበቅበት ከሚከበርበት አካባቢ አንዱ ነው። ሆቴል ራሱ እስከሚጠፋ ድረስ በርካታ ሰዎች ነበሩ ለጥምቀት በዓል የሚመጡት። ስለዚህ ወደ ጎንደር እኔ ያለሁበት አሁን ባለፉት ጥምቀት ከተራ በዓል በሚከበርበት አካባቢ አንድም ቱሪስት አላየሁም። ሌሎች ግን የተወሰነ ሳይት ናል ስልስ ምቻለ ጓደኞች
እኛው አስተያየት ሰጪ ለበዓሉ መደብዘዝ ምክንያት ያሉት ደግሞ የጸጥታ ስጋት
አብዛኛው ሰው እኔም አቃቸውም እንደማውቀው የነገሩ ወደ ጥምቀት እና ያለው የጸጥታ ሁኔታ ዋናው ምክንያት።
በየአመቱ በጎንደር ከተማ በድምቀት የሚከበረውን የጥምቀት ከተራ በዓል እንደሚያከብሩ የተናገሩት ስማቸውን ያልገለጹ ሌላው አስተያየት ሰጪ የዘንድሮ በዓል ተሳታፊዎች ቁጥር ያነሰ መሆኑን አስረድተዋል።
ያሳሬውን አዲፋ ሲደስ ጥምቀት ላይ ከሚወርዱ ታቦቶች በጣም በርካታ ታቦቶች ይወርዳሉ። ሆኖም ግን እነዛ ታቦቶች ያው ይወዳል ከሰው ነው የሚያፈልሰው ይደውን ተቃቀፈች እና ተሰደደ አቆነች ብቻም ይዘው ይወረዱ ለደፈረ አዝዶሬነቱ ሚካኤል ሚባል ታቦት አሁን ሲወርድ ትሽት ብቻ ነው ያለ። ሴቴ ተሰረ አስር አይሞሉ ሴቴ ተወጣጣ ወዲያ ለም እጭን ሶሪስቶች አሁን በፊት በጣም ነበሩ ይታወቃል። ዘራን በዛ ከየማርከ ይወርድ የለም የውጭ ደግሞ ታዶስቱም እንዲሁ ከአዲስ አበባ ይመስላል የለም። ስለዚህ ሰው ዳዘን ውስጥ ነው ያለ መከፋቱ ለማሳየት ነው። ዳለን መከፋቱ ለማሳየት
በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለውን ግጭት ተከትሎ አንዳንድ መንገዶች አሁንም እንደተዘጉ መሆናቸውን ነዋሪዎችና የትራንስፖርት አገልግሎት ሰጪዎች አረጋግጠዋል። ጋብያልና እያገረሸ የቀጠለው ግጭት የጸጥታ ስጋት የፈጠረባቸው አካባቢዎችም አሉ። ከሳምንት በፊት በጎንደር ከተማና አካባቢዋ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተካሄደው ግጭት ደግሞ ተጨማሪ ስጋት መፍጠሩን ነዋሪዎቹ ይገልጻሉ። በዘንድሮ የከተራ በዓል ተሳታፊዎች ቁጥር የቀነሰውም በዚህ የጸጥታ ስጋት ምክንያት መሆኑን ያምናሉ። የጎንደር ከተማ አስተዳደር ቃል አቀባይ አቶ አበበላቀው ግን በዘንድሮ በዓል በርካታ ተሳታፊዎች መገኘታቸውን ገልጸዋል። ዛሬ ለአሜሪካ ድምጽ አስተያየታቸውን የሰጡት ቃል አቀባዩ በከተማዋ ለዛሬው የከተራ በዓልም ሆነ ነገ ለሚከበረው የጥምቀት በዓል በርካታ ጎብኚዎች መግባታቸውን ይናገራሉ።
ሰፊ እንግዳ እየገባ ነው። እኛም በተወሰነ መልኩ ሂደን እንግዶችን ኤርፖርት መቀበል ጀምረናል። ተጨማሪ ፍላይቶች ስለተጨመሩ እንግዶችን የመቀበል ስራ እየሰራን ነው። አብዛኛው እንግዳ ወደ ሆቴሉ ያረፈ ነው። እስከ ትናንት ማታ ድረስ ዛሬ የመጡትን ነው እየተቀበልን ያለ ነው። ባለፈው የተለየ ስሜት የለውም። አሁን በምናየውን ከተማው ላይ ሞቅ ደመቅሏል። እንቅስቃሴው በጣም ጥሩ እንቅስቃሴ ነው ያለው። ተልመደዋ እንቅስቃሴ ያለ ጥሩ እንቅስቃሴ ነው። አብዛኛው ወደ ቤተክርስቲያኖች ሰው አልባሳቱን ለብሶ ወደ የቤተክርስቲያኑ ታቦታትን ለማውጣት እንቅስቃሴ እያደረገ ነው ያለ። የጸጥታ ጉዳይ አንድም ስጋት የለብን ነው። የተለየ ትምህርት ተሰጥቶታል። እንግዲህ በዓሉ በሰላም ይከበራል። እኛም በተወሰነ መልኩ ሂደን እንግዶችን ኤርፖርት መቀበል ጀምረናል። ተጨማሪ ፍላይቶች ስለተጨመሩ እንግዶችን የመቀበል ስራ እየሰራን ነው። አብዛኛው እንግዳ ወደ ሆቴሉ ያረፈ ነው። እስከ ትናንት ማታ ድረስ ዛሬ የመጡትን ነው እየተቀበልን ያለ ነው። ባለፈው የተለየ ስሜት የለውም። አሁን በምናየውን ከተማው ላይ ሞቅ ደመቅ ብሏል። እንቅስቃሴውም በጣም ጥሩ እንቅስቃሴ ነው ያለው። ተለመደዋ እንቅስቃሴ አለ። ጥሩ እንቅስቃሴ ነው። አብዛኛው ወደ ቤተክርስቲያኖች ሰው አልባሳቱን ለብሶ ወደ የቤተክርስቲያኑ ታቦታትን ለማውጣት እንቅስቃሴ እያደረገ ነው ያለ። የጸጥታ ጉዳይ አንድም ስጋት የለብን ነው። የተለየ ትምህርት ተሰጥቶታል። እንግዲህ በዓሉ በሰላም ይከበራል ብለን ነው እኛ የምንጠብቅ።
የከተራ በዓል ዛሬ በተለያዩ የአማራ ክልሎችና ሌሎች የኢትዮጵያ አካባቢዎችም ተከብሯል። ለአሜሪካ ድምጽ አስቴር ምስጋናው።
በተከታይ ወደ አዲስ አበባ ስናልፍ ደግሞ የጥምቀት ከተራ በዓል በአዲስ አበባ ከተማ በሃይማኖታዊ ስነ ስርዓቶች ተከብሯል። ታቦታትም በበርካታ የኦርቶዶክስ እምነት ተከታዮች ታጅበው ወደ ማደሪያቸው አምርተዋል። ወደ ጃንሜዳ ጥምቀተ ባህር ታቦታትን እየሸኙ አግኝተናቸው አስተያየታቸውን የሰጡን ምዕመናን ኢትዮጵያውያን ከኢየሱስ ጥምቀት በመማር አንድነትን ሊጠብቁ ይገባል ብለዋል። የሀገሪቱ ችግሮች በውይይት እንዲፈቱም ጠይቀዋል። ዘጋቢያችን ኬኔዲ አባተ ከአዲስ አበባ ያሰናዳው ዘገባ ቀጥሎ ይቀርባል።
የ2016 ዓመተ ምህረት የጥምቀት ከተራ በዓል በዚህ በአዲስ አበባ በድምቀት በመከበር ላይ ነው የሚገኘው። በአሁኑ ሰዓት ታቦታት ከየደብራቸው ወጥተው ወደ ጃን ሜዳ የታቦት ማረፊያ በማምራት ላይ ነው የሚገኙት። ህዝበ ክርስቲያኑም ታቦታቱን በዝማሬና በልዩ ልዩ ሃይማኖታዊ ስነ ስርዓቶች አጅቦ በመሸኘት ላይ ይገኛል። አስተያየታቸውን የሰጡን የተለያዩ የእምነቱ ተከታዮች ስለ ጥምቀት ከተራ በዓል ምንነት አውርተው ለህብረተሰቡም መልእክት አስተላልፈዋል።
ሰይፉ አበበ እባላለሁ። በመጽሐፍ ቅዱስ ምሳሌነት እንደምንማረው ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ለመጠመቅ የሄደበት ነው። ይሄ እንግዲህ ምሳሌነቱን አብነት በማድረግ ታቦታት ከአብያተ ክርስቲያናቱ በመነሳት በየጸበል ወይም ውሃ ወደ ተከተረበት ወይም ወደ ተገደበበት አካባቢ ያርፋሉ። እንግዲህ አሁን እያየድን እያለን ያለ ነው ወደ ጃል ሜዳ አካባቢ ነው። ዋናው አላማው መንፈሳዊው አላማ ነው። በረከት ከባህሉ በረከት ለማግኘት ነው ሁላችንም የምንሳተፈው። በተጨማሪም ማህበራዊ ፋይዳ አለው። አንድነቱ፣ ህብረቱ፣ ስምምነቱ ሁሉም ሰው እየተጠባበቀ እየተከባበረ ነው ባህሉን እያከበረ ያለው። እንግዲህ የኢትዮጵያውን ያለችበት ሁኔታ አሁን ወንድማማት እርስ በራሳቸው ናቸው እየተጎዳዳን ያለ ነው። ይሄ ነገር በእግዚአብሔር በቸርነት በእግዚአብሔር በጸሎት በአባቶቻችን ጸሎት እንሻገራለን ብዬ ተስፋ በእውነት አደርጋለሁ። የመመንም በምንም ሁኔታ ውስጥ በራብ በጦርነት በኑሮ ውድነት ውስጥም ብንሆንም ይህን የመከ ራ ጊዜ እንደምንሻገረው ተስፋ በማድረግ ነው እየተጓዘን ያለ ነው። እንግዲህ እኔ የፖለቲካ አካላትም ተረጋግተው የልዩነታቸውን በጠረጴዛ ቴብል ላይ ሆነው እንዲፈቱት ነው እኛ የምንጠብቀው።
ዶክተር ብንሳይ ተስፋ ይባላለሁ። በኦርቶዶክስ ተዋህዶ ክርስቲያን ተከታይ ነኝ። የጥምቀት በዓል በኦርቶዶክስ ተዋህዶ ክርስቲያን የሚከበርበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በ33 ዓመቱ ወደ ዮርዳኖስ ባህር ሄዶ ተጠምቆ ዲያብሎስ በአዳምና ሔዋን ላይ ጽፎት የነበረውን ደብዳቤ የደመሰሰበት ልጅነትን እሱ ተጠምቆ ለኛ ልጅነት ያስገኘበት ቀን ስለሆነ በዚህ ምክንያት እናከብረዋለን ማለት ነው። ወደዚህ ምድር የመጣው ሰዎችን ለማዳን መልካሙን መንገድ ለማሳየት የፍቅርን የሰላምን መንገድ ለማሳየት እርስ በርሳችን መከባበር መዋደድ እንዳለብን ለማሳየት ነው የመጣውና እኛ ደግሞ እርስ በርሳችን በመተሳሰብና በመዋደድ መተዛዘን እንዳለባችሁ አገራችን ሰላም መጠበቅ እንዳለባችሁ እንዳለብን ዓለማችንን ሰላም መጠበቅ እንዳለብን ምን ማርበት በዓል ነው።
እኔ ባሻ ዳኛቸው አሰስ ባላለሁ። ጌታችን ኢየሱስ ክርስቶስ ሲጀመር ትውልድን በጥምቀት ያነጻበት ከኃጢአት ያነጻበት ዕለት ነው። ለኛ ለሁሉ በተለይ በአሁኑ ሰዓት ብዙ ችግርና መከራ ያለብንና ብዙ ስቃይ የሚኖርብን ስለሆነ ለኢትዮጵያውያን በእውነቱ በአሁኑ ሰዓት ክፋት ከመስራት በበጎነት በመልካምነት ጥሩ ነገርን መስራት መልካም ነገር ማሰብ ነገሮች ሁሉ በበጎነት አይተን ለትውልድ በተራፊ የሚገባውን ነገር መልካም ነገር ማድረግ ብቻ ነው።
አሁን በጃን ሜዳ ጥምቀተ ባህር ነው የሚገኘው። ማደሪያቸውን በዚህ በጃን ሜዳ የሚያደርጉ ታቦታትም በአሁኑ ሰዓት ከቀኑ 11 ሰዓት አካባቢ ነው ወደ ማደሪያቸው ገብተዋል። በነገው ዕለት ደግሞ የጥምቀት ስነ ስርዓት በጠዋት የሚከናወን ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአዲስ አበባ ደግሞ ወደ ትግራይ ክልል እናመራና በመቀለ ያለውን አከባበር ደግሞ እንመለከታለን። በጦርነት ምክንያት በመቀለ ከተማ ለአራት አመታት ሳይከበር የቆየው የኢየሱስ ክርስቶስ የጥምቀት በዓል ዛሬ ለመጀመሪያ ጊዜ በአደባባይ ተከብሯል። በዓሉ እንዳለፉት አመታት በአጥቢያ አብያተ ቤተክርስቲያናት ያከብሩ እንደነበር የገለጹ የበዓሉ ታዳሚዎች ዘንድሮ በአደባባይ ማክበራቸው እንዳስደሰታቸው ገልጸዋል። ሰላም በመስፈኑ ነው በአደባባይ ማክበሪያቸው ያለው በመሆኑም ሰላሙ መጠናከር አለበት ብለዋል ነዋሪዎቹ። ሙልጌታ ጽባ ተጨማሪ ያለው።
በመቀለ ከተማ ታቦታት አጅበው ጥምቀት ወደሚከበርበት ሰውሽ ንጉስ የተባለ ስፍራ እየሸኙ ያገኙዋቸው ሳጅን የማነ በየነ ለአመታት የናፈቁትን የጥምቀት በዓል በአደባባይ ማክበር በመቻላቸው መደሰታቸውን ተናግረዋል።
ተመስገን ለፈጣሪ ይላለው። ይሄ ሁሉ ጊዜ አሳልፈን እዚህ በመድረሳችን ከህዝባችን ጋር ተባብረን ለዚህ መውጣታችን ተመስገን ይላለው። ወደ ጥምቀት ባህሩ ይወረድን ነው። መንቀሳቀስ አልነበረም፣ ችግር ነበር። የሰው ልጅ በየቦታው መንቀሳቀስ አይችልም፣ በነፃነት መሄድ አይችልም ነበር። ከቤተክርስቲያን ውስጥ በርሜል የውሃ በርሜል ይከራያለን እናመጣለን። እዛ ውስጥ ነን። ከቤተክርስቲያን ነው መቃም እናከብረው። ከዛ ቤተክርስቲያን አከበርክ መጨፈር የለም። ዞረ ታቦት እናስከብጠህ ቶሎ ብለሽ ወደ ኮሌ ቤት መግባት ነው እንጂ ሌላ እንደዚህ የሚባል ነገር የለም።
በዓሉ ያከበሩት ሰላም በመስፈኑ ምክንያት መሆኑን የገለጹት ሳጅን የማነም ይህ ሁኔታ መጠናከር እንዳለበት ገልጸዋል።
ለወደፊትም እንደገና በየቦታው ተፈናቅለው ያሉ ሰዎችም ቢኖሩ በየቦታቸው ገብተው በየአገራቸው በየቀያቸው ገብተው እንደዚህ ቢከበር ደስ ይላል። ሰላም ለሰው ልጅ ሰላም። ሰላም ካለ ደሃም ቢሆን ሀብታም ቢሆን ሰላም ካለ ሰርቶ ይበላል። ሰላም ይመስል ነገር ያገኝ። ሰላም ነው ጤናው ለሁሉ ሰው ሰላም ታለ ነው።
ወይዘሮ መረስዒት አብርሃ ሌላዋ የበዓሉ ታዳሚ ናቸው።
ካው ይማረና ወደዋይ ማረይ ከስናው ገዛ
ካለፈው ጊዜማ ፈጣሪ ይማረን ልጄ። ይህንን ሁሉ ደስታ ቤት ውስጥ ተቀምጠን አጥተነው ነበር። ተጨንቀን እያለቀስን እንውል ነበር። አሁን ግን በፈጣሪና በልጆቻችን እዚህ ደርሰናል። በጣም ናፍቆኝ ነበር። እንዲህ እንደምታየኝ ተጫዋችና ጨፋሪ ነኝ። ይህ ጊዜ መቼ ይመጣ ይሆን ስል ነበር። አሁን መጥቶልኝ የልቤ ሰምሮልኛል።
ሰላም ስለሆነ ይሄን በዓል በድምቀት አከበርነው እንጂ ካሁን በፊት እየሮጥንና እየሸሸን እንውል ነበር። ልጆቻችን የመጡት ነጥተዋል። የቀሩትንም መንግስተ ሰማያት ይውረሱ። እኛ በዓሉ በልበ ሙሉነት እያከበርን ያለነው ሰላም ስለመጣ ነው። ሰላም አምሳያ የላትም። እንጠብቃት።
የሰንበት ትምህርት ቤት ተማሪዋ መርሃዊት ኪዳነ ማርያም በበኩሏ ከሁሉም አብያተ ክርስቲያናት አማኞች መዘምራንና ካህናት ተሰባስበው በጋራ የጥምቀት በዓል ማክበራቸው ከ2012 ዓመተ ምህረት በፊት የነበረውን የበዓል ስሜት አንጥቷል ብላለች።
ክርስቲያን ሁሉም ባንድ በባህል ለመጠመቅ ይሄድ ነበር። ሁሉም ክርስቲያናት እንሰበሰብ ነበር። ባለፉት 3 ዓመታት ግን ይሄንን አልነበረም። በአጥቢያ ቤተ ክርስቲያን ነው። የብቸኝነት ነገር ነው። ሰላሙም አልነበረም። ድሮንም እንዳትመጣ ተብሎ ቶሎ ተጠምቀን ነው ወደ የቤታችን ነው። አንዘምርም አናመሰግንም ነበር። አሁን ግን ሰላም ስለተገኘ ወደ አደባባይ ወጥተን ተሰብስበን እየዘመርን እያመሰገንን ነው ያለነው። አሁን ተሰብስበን በመድር ላይ የሆነ ገነት ያለ ያክል ማለት ነው እንደምንሰማ እና በጣም ደስ የሚል ነው። ከወንድም እህቶቻችን ጋር ተሰብስበን ነው እያመሰገንን ያለነው።
መምህር ዳንኤል ተመስገን በመቀለ ቅዱስ ሚካኤል ቤተክርስቲያን የሐዲስና የቅኔ መምህር ናቸው። ያለፉት አመታት የነበረው ጦርነት አማኞች በዓላቸው እንዳያከብሩ ያስተጓጎለ ነበር ብለዋል።
አይደለም ድምቀት አዳይ ወተን ሃይማኖታዊ በዓላትና ባህላዊ በዓላት ለማክበር ይቅርና ከቤት ወደ ደጅ መውጣት የሆነ ሱቅ ቤት ስለሆነ ነገር መግዛትም በጣም ከባድ ነበር። የጨለማ ዘመን ነበር። የችግር ጊዜ፣ የሐዘን ጊዜ፣ በዓት ብዙ ቤተሰቦቻችን ያጣንባቸው ዘመናት ነበሩ። በጣም ክፉ ዘመን ነበር። እሱ እንኳን አለፈ። አሁንም ሙሉ በሙሉ ሰላም እንዲሆንና ሰላም አግኝተን እግዚአብሔርን ልናከብር ሃይማኖታዊ በዓላቶቻችንን አደባባይም ይሁን በቤተክርስቲያን በድምቀት በሰላም እንድናከብር እግዚአብሔር በቸርነቱ ይረዳን ዘንድ እግዚአብሔርን እየፈራን ማክበር አለብን ነው ምለዋል። የዛሬ በዓል በናፍቆት የምንጠብቀው በዓት አይደለም። ከአራት ዓመት ቆይታ በኋላ አንድ ዓመት ራሱ መቼ ይደርሳል ያለ የምናፍቀው ታላቅ በዓላችን ነውና፣ ስለዚህ ከአራት ዓመት ቆይታ በኋላ ስናገኘው ይሄን በዓል በጣም በናፍቆት ነው ያገኘነው። በድምቀት ነው እየተከበረ ያለው። አሁን በሰላም ነው እየተከበረ ያለው። ደስ ብሎን እያከበር ነው ያለ ነው። ይሄ በዓል ማክበራችን ተሰባስበን ከአራቱ አቅጣጫ እግዚአብሔርን በዝማሬ እያመሰግን ታወታችን ይዘን ወደ ባህረ ጥምቀቱ መውረዳችን የሰላም ፍሬ ነው። ሰላም ስለሆነ ነው። ሰላም ከሌለ ይሄን ማድረግ አንችልም ነበር።
የጥምቀት በዓል ሰላምና ፍቅር የሚሰበክበት በዓል ነው ያሉት መምህር ዳንኤል፣ ይህም አማኞች በተግባር ማሳየት አለባቸው ሲሉ ተናግረዋል።
የእግዚአብሔር ባህሪ ራሱ ሰላም ነው። ባህሪው ሰላም ነው። ባህሪው ፍቅር ነው። የፍቅር አምላክ የሰላም አምላክ ተብሎ ይጠራል ራሱ ማለት ነው። እኛ ስናከብር በዓላትም ስናከብር ሰላማውያን ሰዎች መሆን አለብን ማለት ነው። ሰላም ከውስጥ ነው የሚጀምረው። መጀመሪያ አንድ ሰው ከራሱ ጋር መታረቅ አለበት። ከራሱ ጋር ሰላም ከሆነ ቤተሰብ ጋር ሰላም መሆን ይችላል። ከጎረቤት ጋር እንዲሁ እያለ እስከ ሀገር ይደርሳል ማለት ነው። ሰላም ትሰፋለች። ስለዚህ የሰላም ምንጭ ከልባችን ውስጥ ነው መጀመሪያ።
የጥምቀት በዓል በትግራይ በክልል አቀፍ ደረጃ በማይጨው ከተማ እየተከበረ ይገኛል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
የጥምቀት ከተራ በዓልን አስመልክቶ ዘጋቢዎቻችን በኢትዮጵያ የተለያዩ አካባቢዎች ያለውን አከባበር ቃኝተው ያደረሱን ዘገባዎች እናመሰግናለን። በዓሉን የምታከብሩ መላው የክርስትና እምነት ተከታዮች በሙሉ መልካም የከተራ በዓል፣ መልካም የጥምቀት በዓል እንዲሆንላችሁ እንመኛለን። ድምጻዊት የማርያም ቸርነት ወይም በመድረክ ስሟ የማ በድምጽ የሬዲዮ ሙዚቃ ትምህርት ቤት መምህሩ ኢዮኤል መንግስቱ ደግሞ በዝግጅትና በቅንብር ያዋሃዱት የደጋ ሰው የሙዚቃ አልበም የተለያዩ የሙዚቃ ባህሎችን ያዛመደ አዲስ ስራ ነው። ኤደን ገረመው ሁለቱን ባለሙያዎች አነጋግራ ተከታዩን አዘጋጅታለች።
እጆቼን ሳቱስ ቀጥቼ ባነድም ቁርጥምጥም ቁርጥምጥም ገላሲና ካካኝ ሰሞኜ ቅልጥልጥ ትርትር ድንግጥግጥ።
አዲስ አበባ ተወልዳ ያደገችው የማርያም ቸርነት ቤተሰቦቿ ይጠቀሙበት የነበረውን የቁልምጫ ስም ለመድረክ ስሟ መጠሪያነት መርጣ የማ ተብላለች። የማ የተለያዩ የእንግሊዘኛ ዘፈኖችን ማዳመጥና ማዜም የጀመረችው በልጅነቷ እንደነበረ ትናገራለች። በጊዜ ሂደት ድምጻዊ የመሆን ፍላጎት እንዳደረባት የምትገልጸው የማ ሸራተን አዲስ ሆቴል በሚገኘው ኦፊስ ባር ውስጥ ከሚሰሩ የሙዚቃ ባንዶች ጋር ተቀላቅላ ስራ መጀመሯንም ነው የምታስታውሰው። ከአዲሱ አልበማ አዘጋጅ፣ አቀናባሪና የሙዚቃ መምህር ኢዮኤል መንግስቱ ጋር የተገናኘችውም ስራ ከጀመረች ከሶስት ወራት በኋላ ነበር።
ስሜት ስሱነኛዋ ሰው ቆለኛ ተራራናት ወጣ አፍቅሬ ደገኛ ደመናው ቁልቁል አዘቅዝቅ ያየው ፀሐይ ሳትጋረድ ይበርደኛል ምነው ናልኝ መሞቴ ነው ቆለኛ ነኝና አረ ስሜት እቶናማው ፍቅር
ከሰባት በላይ ትላልቅ ሙዚቀኞች የተሳተፉበትና ረጅም የዝግጅት ጊዜ ነው የወሰደው የደጋ ሰው የሙዚቃ አልበም ተጠናቆ ሲለቀቅ የማ አልበሙ በተለቀቀ በጥቂት ቀናት ውስጥ ያገኘችው ይሃድናቆት እንደከበረት ካሜራ ድምጽ ጋር በነበራት ቆይታ ተናግራለች።
ተጽኖ አሳድራብሻለሽ ለሚለው እሱን ለመመለስ ይከብደኛል ማለት ጂጂን ማዳመጥ በደንብ የጀመርኩት ላይቭ ሙዚቃ መጫወት ከጀመርኩ ከወራቶች በኋላ ነውና ከዛ በፊት ብዙ ጊዜ ነው ጅማሬ የነበረው በእንግሊዘኛ ሙዚቃ ነበር። እንግሊዘኛ ሙዚቃ ነው ማዳመጣው መዛፍ ነው የነበረው። ከባድ አስተያየት ነው። ለምን ትልቅ ሙዚቀኛ ናት ጂጂና በሷ መለካት ራሱ በጣም ከባድ ነው ለኔ። በጣም ነው ማከብራት በጣም ነው ሞዳት ትልቅ ናት እና እኔ ይገባኛልም የሚለውን ሁላ አላስብም ግን ለኔ ትልቅ ክብር ነው። በጣም ትልቅ ክብር ነው። እጅግ በጣም ትልቅ ክብር ነው ለኔ።
የማ በልጅነቷ የተደረው ድምጻ የሙዚቃ አቅሟን የተረዳ ባለሙያ እጅ ላይ የጣላት በግዜ ነበር። የደጋ ሰው አልበም አዘጋጅ አጥራቢና አዋሃጅ ግጥምና ዜማ በመድረስ እንዲሁም ደግሞ አልበሙን ለህትመት ያበቃው የያሬድ ሙዚቃ ትምህርት ቤት ዳይሬክተር ዩኤል መንግስቱ ከየማ ጋር የተዋወቁበትና የአልበሙ ዝግጅት የተጠነሰሰበትን ሂደት አጋርቶኛል።
እኔ የምጫወትበት የሙዚቃ ባንድ ውስጥ አጋጣሚ ከኛ ጋር ተጫውት የነበረች አንድ ሌላ ድምጻዊት ወደ አሜሪካ ሙቭ አረገችና ግን አጋጣሚ የማርያም ጓደኛ ስለነበረች ሸራተን ከምጫወትበት ቦታ እኔ ወደ ምጫወትበት የነበረው ራማዳ ሆቴል ይዛት መጣች። ከዛ ትውቃችን በዛ ነው የጀመረው። እንግዲህ መጀመሪያ ሳውንድ ቼክ ላይ አስተዋውሳለሁ ወደ 11 ሰዓት ተኩል ወይስ 12 ሰዓት አካባቢ ይመስለኛል ሳውንድ ቼክ ላይ ነው ይዛት የመጣችውና ድምጻን ሰማነው ኢንፍሉዌንስ አድርገኝ ዋው አልኩ። ከዛ ያው መጣውቅ መጣ ሪሄርሳል ወይም ጥናት ላይ መገናኘት ጀመርን። ለመጀመሪያ ጊዜ ግን እንደ ቀልድ ነው ሲሪየስ ማልነበረም እንዲሁ ስናጠና ምናጠናው ነገር ሪከርድ እናደርግ ነበርና ድምጽ እስቲ አንድ ዘፈን ዘፈን ብያት የጋሽ ግርማ በየነን እንደርጎ የነጡት የሚለውን ሙዚቃ በማይክ ዝም ብለን በቃ ቀለል አድርገን ተጫወተችው። በጣም ይደንቅ ነበር። በጣም ይገርም ነበር። አውትፑቱ በጣም ይገርም ነው። ከዚህ በፊት ደጋግሜ ብያለሁ ልክ ብዙ በጣም አንዳንድ ሰው በጣም ጎበዝ ዘፋኝ ሆኖ ሪከርዲንግ ላይ ግን ጥሩ ላይ መጣ ይችላል ሲቀዳ ሲሰማ። የማ ላይቭም ጥሩ ነበር የሰማሁት። ከዛ ሪከርዲንጉ ላይ ደግሞ በጣም ጭራሽ በጣም በቃ ወደፊት ሄደ። ከላይቭም በላይ በጣም ወደፊት ሄደ። ልክ በምስል ፎቶጀኒክ እንደምንለው ነው የሆነውና የመጀመሪያው ሞመንት ድምጿን የሰማሁበት ሞመንት ያ ነውና ታለንቷንም በደንብ ይበለጠ ሰርች እንዳረግና እንዳይ የጋበዘኝ አጋጣሚ ያ ነው።
የማ እንደ ጀማሪነቷ ብዙ ገቢን ሊያመጣ ወደሚችል የገበያ ስራ ላይ ትኩረት ሳታደርግ የተለያዩ ሀገር በቀል ድምጾችና ሙዚቃዎች ላይ ለመስራት እንዲሁም ለመመራመር ፍቃደኛ በመሆኗና በታታሪነቷ ከሙዚቃ መምህር ዩኤል መንግስቱ አድናቆት ተቸሯታል። ለሁለት አመታት ለተጠጋ ጊዜም ለስራው ከፍተኛ የሆነ ትጋት ማሳየቷንም ጨምሮ አድንቋል።
ከዛ በኋላ አልበም እንድንሰራ ጥያቄ ያቀረብኩላት ምክንያቱም አሁን የሰራነውን አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም ሀፕን አያደርግም። ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው እንጂ እንደዚህ ግጥሙ ጠጠር ያለ የሙዚቃው ሀሳብ ትንሽ ገዘፍ ያለና እንደዚህ አይነት ነገር ውስጥ መግባት ይፈራል ምክንያቱም ሪስክ ነው ብሎ ስለሚያስብና በዚህ አጋጣሚ የማን በጣም ነው ማመስገናት ይሄን እምነት እኔ ላይ ጥላ ፍቃደኛ ስለሆነሽ ማለት ነውና ከዛ በኋላ ነው እንግዲህ ሷን ታለንት ወደ ፕሮዳክሽን ለማምጣት አሰበው የመጣው።
ምንም እንኳን የማ በደጋ ሰው አልበም ጎልታ ብትወጣም ከዚህ ቀደም ለህዝብ የደረሱ ስራዎችም አሏት።
በመጀመሪያ በእንትን ቀኔ ነው ሀገር የተሰኘ ብዙ አርቲስት ነው ያሳተፈ ለኮቪድ ጊዜ የተሰራ ሙዚቃ ነበረ። እዛ ላይ በየመጀመሪያ ስራዬ ነው። ቀጥሎም አንድ ሲንግል አውጥቼ ነበር በሌላ የሙዚቃ ዘውግ ውስጥ ያለ ማለት ነው። አንድ ሲንግል አውጥቼ ነበር። ከዛ ቀጥሎ ደግሞ ዶቃ የተሰኘ አልበምን ከመውጣቱ በፊት ደግሞ አንድ ሰራውት ለሳውንድትራክ ነው። ዶቃ የተሰኘ ፊልም ላይ ሳውንድትራኩን እኔ ነኝ የተጫወትኩት።
የደጋሰው ከምዕራብ አፍሪካ ኮራ እስከ ኢትዮጵያዊቱም እንዲሁም የአውሮፓ ሀገረሰብ የሙዚቃ መሳሪያዎች ጥቅም ላይ ያሉበት ከሙዚቃ ቀንብሩ ለገበያ አስከዋለበት ጊዜ ድረስም ከፍተኛ ሆነ ጥንቃቄ ታየበት። ለአልበሙ ማስታወቂያም ዘጋቢ ፊልሞችና ለየት ያለ ድረገጽ የተዘጋጀለት ሲሆን የአልበሙ የጀርባ አጥንት የሆነው ኢዩኤል መንግስቱ ለአልበሙ ከወጣው ገንዘብ ይልቅ ትኩረት እንዲደረግ የሚሻው አልበሙን ልዩ በሚያደርጉት ነገሮች ላይ መሆኑን ይናገራል።
እንግዲህ ይሄን አልበም ለየት ያደርጋል ብዬ የማስበው ነገር ብዙ ነገር ነው። አንደኛው ነገር የመሳሪያ ስብጥሩ ነው። የመሳሪያ ስብጥሩ በተለይ ሀገር በቀል የሆኑት በየትኛውም የዓለም ክፍል ያሉ ፎክ ሙዚክ ኢንስትሩመንት የሆኑትን ሀገረሰብ ይዘት ያላቸው የሙዚቃ መሳሪያዎችን እዚህ ሙዚቃ ላይ ኢንኮርፖሬት ማድረጋችን አንደኛው ለየት የሚያደርገው እሱ ነው። ቀደም እንደተባለው ኮራ ተጠቅመናል። ከምዕራብ አፍሪካ ጊታር ይሁን እንጂ ተጠቀምነው የጊታር ኢነሰንስ የትም ዓለም ላይ ጊታር ነው፣ ግን አጫውቱ በየዓለም ላይ ያለው የጊታር አጫውት የተለያየ ነው። አውሮፓ ውስጥ ያለው የጊታር አጫውት ሌላ ነው። ጃዝ አሜሪካ ውስጥ ያለው አጫውት ሌላ ነው። አፍሪካ ውስጥ ያለው አጫውት ሌላ ነው። ለምሳሌ የቱዋሬግ ካልቸር ወይም የምዕራብና የሰሜን አፍሪካ የሙዚቃ ባህል የሆነውን የቱዋሬግ የሙዚቃ የጊታር አጫውት ተጠቅመናል። ካላባሽ
አድማጮችና ተመልካቾቻችን ከየማና ከኢዮኤል ጋር የነበረን ሙሉ ቆይታ በዌብሳይታችን ላይ ታገኙታላችሁ። ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከብርሃን ጋር ሳስተናግዳችሁ የነበርኩት ስመኝሽ ቆየነኝ። ደህና ደሩ።